The Voice
of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የዛሬ ነሐሴ 12 2013 ዓ.ም ተብረት ዝግጅታችን ጀመረ። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ የሰጡትን ማብራሪያ በምሽቱ አብይ ርዕስ እናስደምጣችኋለን። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህድንና የህዋት ናቸው ባላቸው ታጣቂዎች ላይ እርምጃ መውሰዱን የቤንሻንጉል ጉሙዝ ሰላምና ግንባታ ጸጥታ ቢሮ አስታወቀ። የትግራይ ተወላጆች ተለይተው ይታሰራሉ፣ የገቡበት የማይታወቅና የንግድ ቤታቸው የተዘጉም አሉ ይላል የዛሬው የሁማን ራይትስ ዎች ዘገባ ይኖረናል። አዲስ አበባ ከተማ በደረሰ የጎርፍ አደጋ 8 ሰዎች መሞታቸው ተነገረ። ለምሽቱ ከያዝናቸው በዛ ያሉ ቅንብሮች የተወሰኑት ናቸው። ለነስጥልኝ ክብራትና ክብራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን የዓለም ዜና እናስደምጣችሁ።
ጤናስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ የያዘቻቸው አንዳንድ አቋሞች ህወሓት በህገወጥ ድርጊቱ እንዲገፋ የሚያበረታቱ ናቸው ሲል የኢትዮጵያ መንግስት ወቀሳ አሰማ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ኢትዮጵያ ከሚገኙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ጋር በኢትዮጵያ ወቅታዊ ጉዳይ ላይ ተወያይተዋል። ዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና አጠኛ አምባሳደር ጄፍሪ ፌልትማን መግለጻቸውንና አሁን ያለማዊ መንገድ እንዲፈታ መጠየቃቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ ቱርክ ተጉዘዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። ትናንት በአዲስ አበባ ከተማ ከቀትር በኋላ በረዶ ቀላቅሎ የጣለው ዝናብ በከተማይቱ በተለያዩ አካባቢዎች በሰው ህይወትና ንብረት ላይ ጉዳት ማድረሱን የአዲስ አበባ ከተማ የእሳትና የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። ይህ ዜና ለአየር እስከበቃ ድረስ በንፋስ ስልክ ላፍቶ ከተማ መካኒሳ የመካነ ኢየሱስ ሴሚናር ግቢ ነዋሪዎች መካከል የ8 ሰዎች ህይወት አልፏል ሲል ኮሚሽኑ አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ዓለም አቀፉ የፍልሰት ድርጅት IOM በትግራይ ለተፈናቃዮች አጣዳፊ መጠለያ ለማቅረብ የሚውል 27 ሚሊዮን ዶላር በአስቸኳይ እንደሚያስፈልገው ማስታወቁን የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪች አስታወቁ። ቃል አቀባዩ በትናንት ማክሰኞ ገለጻቸው እንዳሉት በአሁኑ ወቅት ትግራይ ውስጥ ከቀያቸው የተፈናቀሉ 2.1 ሚሊዮን የሚበልጡ ሰዎች የሚገኙ መሆኑን IOM ገልጿል። ግጭቱን ሸሽተው ወደ ሱዳን የተሰደዱ ያሉ ሲሆን ብዙዎች ግን በክልሉ ውስጥ በሚገኙ 116 የተፈናቃዮች መጠለያ ካምፖች የተጠለሉ መሆናቸውን IOM እንዳስታወቀ ቃል አቀባዩ ጠቅሰዋል። ድርጅቱ ለተፈናቃዮቹ መጠለያና ምግብ ነክ ያልሆኑ እንደ የብርድ ልብስና ምግብ ማብሰያ የመሳሰሉ ቁሳቁስ ለማቅረብ መንግስታዊ ያልሆኑ 33 የሀገር ውስጥና ዓለም አቀፍ ድርጅቶች እንዲሁም 2 የመንግስታቱን ድርጅት ተቋማት በመምራት እየተንቀሳቀሰ መሆኑን ነው ቃል አቀባዩ ያስታወቁት። IOM በሰሜን ኢትዮጵያ ቀውስ ስለተጎዱ ሰዎች መርጃ ባለፈው ሐምሌ ወር 63.4 ሚሊዮን ዶላር ድጋፍ የተማጸነ ሲሆን እስካሁን የደረሰው ግን 28.7 ሚሊዮን ዶላር ብቻ መሆኑን የመንግስታቱ ድርጅት ቃል አቀባይ ጨምረው አመልክተዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አፍጋኒስታንን የያዘው ታሊባን ቡድን ቁጥጥሩን ማጠናከሩን ቀጥሏል። ታጣቂው ቡድን ጦርነቱ አክትሟል የበቀል እርምጃም አንወስድም ባለማግስት ዛሬ በሀገሪቱ ምስራቃዊ አካባቢ ተቃዋሚ ሰልፈኞችን በኃይል እንደበተነ ነው የተዘገበው። ጃላላባር ከተማ ውስጥ በተካሄደ የተቃውሞ ሰልፍ ላይ እማኞች እንዳሉት ታሊባኖች ወደ ሰማይ ተኩሰዋል፣ ተሰላፊዎችን በዱላ ደብድበዋል። ጥቃቱ የጀመረው ተቃዋሚ ሰልፈኞቹ በከተማይቱ የተሰቀሉትን የታሊባን ባንዲራዎች አውርደው የሀገሪቱን ብሔራዊ ሰንደቅ ዓላማ ለመስቀል ሲሞክሩ መሆኑን የተዘገበው። 3 ሰዎች በወቅቱ መገደላቸውንና ብዙዎች መቁሰላቸውን ዘገባዎች አመልክተዋል። ታሊባን አስተያየት አልሰጠም። ታሊባን የሴቶች መብቶችን በእስላማዊ ሕጉ መሰረት እናስከብራለን፣ እስላማዊ መንግስት አሳታፊ በሆነ መንገድ ይቋቋማል ሲል ትናንት ተናግሯል። በዚህ ዙሪያ የተሰጡ ምላሾችን ያካተተ ዘገባ ስመኝሽ የቆየ ታቀርብልናለች።
ዩናይትድ ስቴትስ እና ብሪታንያ በአፍጋኒስታን ጉዳይ ላይ ከሌሎች ሀገሮች ጋር ሆነው የተቀናጀ ፖሊሲ ለመቅረጽ የሚሰሩ መሆኑን አስታወቁ። ሀገሪቱን የተቆጣጠረው ታሊባን ምን አይነት አስተዳደር እንደሚከተል እየገባ ያለውን ቃል በተመለከተም የሚወስነው የሚናገረው ሳይሆን የሚያደርገው ይሆናል ብለዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ዛሬ ረቡዕ ለፓርላማው ባደረጉት ንግግር አገዛዙን የምንለካው በሚመርጠው አካሄድ እንጂ በቃላቱ አይደለም፣ ሽብርተኝነት የወንጀል ተግባሮችን፣ ሱስ አስያዥ መድኃኒቶችን፣ የሰብአዊ ረድኤት ተደራሽነትንና የልጃገረዶችን የትምህርት መብት ከበሬታ በተመለከተ ድርጊቱ ምንድን ነው? በዚያ ነው የሚለካው ብለዋል። ጠቅላይ ሚኒስትር ጆንሰን ትላንት ከዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ጋር በስልክ ከተነጋገሩ በኋላ ዋይት ሀውስ ያወጣው መግለጫ እንዳመለከተው አፍጋኒስታንን በተመለከተ ቀጣዩን ፖሊሲ ለመቅረጽ በቅርበትና በተቀናጀ መንገድ መስራት እንደሚያስፈልግ ሁለቱ መሪዎች ተነጋግረውበታል። ዓለም አቀፉ ማህበረሰብ ለአፍጋኒስታን ስደተኞችና ለሌሎችም ለሀገሪቱ ተጋላጭ ማህበረሰቦች ምን አይነት እርዳታ ማድረግ እንደሚችል መወያየታቸውንም መግለጫው አክሎ ገልጿል። በአፍጋኒስታን ሁኔታ ላይ የቡድን 7 አባል አገሮች በሚቀጥለው ሳምንት ስብሰባ እንዲያካሂዱ መሪዎቹ መስማማታቸውም ተገልጿል።
በተያያዘ ዜናም ታሊባን የቀደመውን ያገዛዝ ዘይቤውን ማምጣቱ አይቀርም፣ ለእርዳታ ድርጅቶች ወይም ለውጪ ወታደራዊ ኃይሎች ያገለገሉ አፍጋኖችን ይበቀላል ብለው የሰጉ በርካታ የሀገሪቱ ዜጎች ከውጭ ሀገሮች ዲፕሎማቶችና የውጪ ዜጎች ጋር ለመውጣት ሲሯሯጡ ታይተዋል። በዚህ ትርምስ መካከል ሰኞ ዕለት የብዙ ሰዎች ሕይወት ከጠፋና በረራዎች ከተቋረጡ በኋላ ዛሬ ከሀገሪቱ የሚወጡ ሰዎችን የያዙ በረራዎች መውጣት መጀመራቸው ታውቋል። ዩናይትድ ስቴትስ በየቀኑ የምታስወጣቸውን ሰዎች ቁጥር ከ5000 እስከ 9000 ከፍ ለማድረግ እቅድ ያላት መሆኑን አስታውቃለች። እስከ ትናንት ማክሰኞ ማታ በነበረው ጊዜ ዩናይትድ ስቴትስ ከ3200 በላይ ሰዎች ማስወጣቷን አንድ የዋይት ሃውስ ባለስልጣን ገልጸዋል። በሌላ በኩል የዩናይትድ ስቴትስ የአየር ኃይል ሰኞ ዕለት በካቡል አውሮፕላን ጣቢያ የሚወጡ ሰዎችን በማጓጓዝ እንቅስቃሴ ላይ ትርምስ በተፈጠረበት ወቅት የተፈጠሩትን የሚዘገንኑ ሁኔታዎች በተመለከተ ዝርዝር ሪፖርት አውጥቷል። ከታሊባን ለማምለጥ ሲሉ ወታደራዊ አውሮፕላን ላይ ተሯሩጠው ሲንጠላጠሉ ከነበሩ ሰዎች ውስጥ በአውሮፕላኑ ጎማ መግቢያ ቦታ ላይ አስከሬኖች እንደተገኙ ነው የገለጸው። በኮቪድ-19 ነክ ዜና የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የኮቪድ-19 ክትባት ለተከተቡ ሰዎች ተጨማሪ ክትባት እንዲወስዱ ማድረግን በሚመለከተው ጉዳይ ላይ ዛሬ ንግግር ያደርጋሉ ተብሏል። ፕሬዚደንቱ ካስተዳደራቸው የኮቪድ ምላሽ ግብረ ኃይል ጋር ከተወያዩበት በኋላ መግለጫ እንደሚሰጡ ነው የተመለከተው። ተጨማሪ ክትባት መስጠቱ አስቀድሞ የተወሰደው ክትባት ለተከታቢዎች ያስገኘው የተፈጥሮ መከላከያ ከጊዜ ጋር የሚዳከም ከመሆኑ የተነሳ መከላከያውን ለማጎልበት ይጠቅማል ተብሏል። የዓለም የጤና ድርጅት በበኩሉ በበርካታ የዓለም አካባቢዎች የክትባት እጥረት ባለበት በአሁኑ ወቅት ሀገሮች ዜጎቻቸውን ድጋሚ ከመክተብ መቆጠብ እንዳለባቸው እያሳሰበ ነው። በመጨረሻም የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት USAID አስተዳዳሪ ሰማንታ ፓወር ተመራጩ የዛምቢያ ፕሬዝዳንት የእንኳን ደስ ያለው መልእክት አስተላልፈዋል። መስሪያ ቤታቸው ባወጣው መግለጫ መሰረት ሰማንታ ፓወር እና አዲስ ተመራጩ ፕሬዝዳንት ሃካይንዴ ሂቺሌማ ባደረጉት ውይይት መንግስቱ ሂቺሌማ በበርካታ አካባቢዎች የምረጡ እንቅስቃሴ እንዳያካሂዱ ያደረገ ቢሆንም የሀገሪቱ ሲቪል ማህበረሰብ ተቋማት የምርጫውን ሂደት በንቃት መከታተላቸው ውጤቱ በስፋት ተቀባይነት እንዲያገኝ ረድቷል ሲሉ ተናግረዋል። ለዓለም ዜና የተመደበው ክፍለ ጊዜ በዚሁ ተጠናቀቀ።
ለዓለም ዜናዎቹ ቆንጅታዬን እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን የዛሬ እረቡ ነሐሴ 12 2013 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት።
በዚህ አመት ቶስቱን ፕሮጀክት ማለትም በመጀመሪያ ደረጃ ከፍተኛ ፍርድ ቤት ተቀላቀለ ሲሆን ወደ 130 ሲዘችን
የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ ማዓዛ አሸናፊ ነው ያዳመጣችሁት። ሙሉን ከሁለተኛው አጋማሽ በዲሞክራሲ በተግባር ዝግጅታችን ይዘን እንመለሳለን። አድማጮቻችን ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናሰማችሁ። ዩናይትድ ስቴትስ ያዘችው አንዳንድ አቋሞች ህወሓት በህገወጥ ድርጊቱ እንዲገፋ የሚያበረታቱ ናቸው ሲል የኢትዮጵያ መንግስት ወቀሳ አሰምቷል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ኢትዮጵያ ከሚገኙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን ጋር በኢትዮጵያ ወቅታዊ ጉዳይ ላይ ተወያይተዋል። የዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና አንድነት ቁርጠኛ አቋም እንዳላት አምባሳደር ጄፈሪ ፌልትማን መግለጻቸውና አሁን ያለው ቀውስ በሰላማዊ መንገድ እንዲፈታ መጠየቃቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ ቱርክ ሄደዋል። ኬኔዲ አባተ ዝርዝር አለው።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ጋር ትናንት በአዲስ አበባ ባካሄዱት ውይይት ህወሓት በሰሜን እዝ ላይ ከሰነዘረው ጥቃት ጀምሮ እስካሁን እየፈጸማቸው ናቸው ያሏቸውን ድርጊቶች በዝርዝር ማስረዳታቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። ምክትል ጠቅላይ ሚኒስትሩ በአሁኑ ሰዓት ህወሓት በአማራና በአፋር ክልሎች ግልጽ ወረራ፣ ዘረፋ፣ ግድያ እንዲሁም ሰብአዊ ኢኮኖሚያዊና ማህበራዊ ጥፋቶችን እያካሄደ ስለመሆኑ ለአምባሳደር ፌልትማን ማብራራታቸውን አምባሳደር ዲና ተቀመው ዩናይትድ ስቴትስ ያዘቻቸው አንዳንድ አቋሞች ለህዋት የሚያደሉና በህገወጥ ድርጊቱ እንዲገፋ የሚያበረታቱ መሆናቸውን እንደገለጹላቸው አመልክተዋል። በመሆኑም ህዋት ከድርጊቱ እንዲቆጠብ ዩናይትድ ስቴትስ በግልጽ ለታወክስ እንደሚገባ መናገራቸውንም አምባሳደር ዲና ገልጸዋል።
በመከተል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በኩል በዚህ ጉዳይ ላይ የኢትዮጵያን አቋም አስመልክቶ የአሜሪካ መንግስት ወሰዳቸው አንዳንድ ያሳያቸው አንዳንድ አቋሞች ግልጽነት እንደሚጎላቸው አልፎም እንደውም አንዳንዶቹ ለዚህ ለህገወጡ ቡድን የሚያደሉ እንደሚመስሉ ህገወጡን ቡድን በህገወጥ ስራ እንዲንቀሳቀስ እንዲገፋበት የገፋቱት እንደሆኑ፣ ስለዚህ የአሜሪካ መንግስት ለሁለቱ ሀገሮች ግንኙነት ሲባል ለአካባቢ ሰላም ሲባል ይህንን ሀይል በግልጽ ከዚያም በተያዘው ስራ እንዲታቀፍ በተለይ ይሄ ወደ አማራ ክልል ወደ አፋር የሚያደርጋቸውን እንቅስቃሴዎች እንዲታቀፍ ነው በግልጽ ቋንቋ ነግሯቸው ማለት ነው።
አምባሳደር ጄፍሪ ፌልትማን በበኩላቸው ዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና አንድነት ቁርጠኛ አቋም እንዳላት መግለጻቸውንና በሰሜን የሀገሪቱ ክፍል ያለው ቀውስ በሰላማዊ መንገድ እንዲፈታ መጠየቃቸውን አምባሳደር ዲና ተናግረዋል።
እንግዳው አሜሪካ በኢትዮጵያ አንድነት ለኢትዮጵያ ነጻነትና ሉዓላዊነት ቁርጠኛ አቋም እንዳላት ነው ያነሱት። የሁለቱን ሀገሮች ግንኙነት ለማጠናከርም በእነሱ በኩል ያለውን ፍላጎት አንስተዋል። ነገር ግን አሁን በዚህ በሰሜኑ ሀገራችን ክፍል ያለውን ነገር ሰላማዊ በሆነ መንገድ መፍታት ስለሚቻልበት መንገድ ነው የተካሄደው። ይህንም ችግር በሰላማዊ መንገድ መቋጫ ለመስጠት አስፈላጊ መሆኑን አንስተዋል።
ይሁን እንጂ ጦርነቱ ከመከሰቱም በፊት ጀምሮ ከህዋት ጋር ያለውን ልዩነት ለመፍታት መንግስት የተለያዩ የሰላም አማራጮችን ቢከተልም በህዋት ግን ተቀባይነት እንዳላገኙ በአቶ ደመቀ መኮንን ማብራሪያ መስጠቱንም አምባሳደር ዲና ገልጸዋል። በመሆኑም ግፊት መደረግ ያለበት በሽብርተኝነት በተፈረጀው በህዋት ላይ ነው ማለታቸውንም አመልክተዋል።
ለዚህ ማሰጀም ሆኖ ከዚህ ቀደም መንግስት የተክስ ማቆምማ እርምጃ ወስዶ እንደነበር ይህንን ያፈረሰው ያኛው ወገን እንደሆነ መጠየቅ ያለበት ተጽዕኖ ማረፍ ያለበት ግፊት መደረግ ያለበት በዛኛው ወገን ላይ እንደሆነ ነው የተገለጸላቸው። ይህንን በደንብ ተገንዝበው ነው ሄዱ። ከዚያ ከኋላ ጀምረው ነው ያስረዷቸው የዚህ የችግሩን መንስኤ ራሱ ምን እንደነበር። ገና ከጅምሩ ከሪፎርሙ ሂደት ሲወጣ ይህ ቡድን ወደ ሪፎርሙ እንዲመለስ ማግባቢያ ስራዎች ሲሰሩ እንደነበር አገር ሽማግሌዎች፣ ሃይማኖት መሪዎች፣ በታዋቂ ሰዎች ሁሉ ነገር ሲደረግለት ቆይቶ ይህን እምቢ ብሎ መጨረሻ ላይ የኢትዮጵያ መንግስት ገፍቶ ወደዚህ እንዳስገባው በተለየ ሰሜኑ ኮማንድ ከኋላ በመውጋት ማለት ነው።
ህወሓት በበኩሉ የውይይት አማራጭን ያልተቀበለው ፌዴራሉ መንግስት እንደሆነ ከዚህ ቀደም መግለጹ ይታወሳል። የተኩስ አቁም ስምምነት ላይ ለመድረስ የተለያዩ ቅድመ ሁኔታዎችን ያስቀመጠው ህወሓት በአፋርና በአማራ ክልሎች ጥቃት የፈጸመው መንግስት ቅድመ ሁኔታዎቹን እንዲቀበል ለማስገደድና በሁሉም አቅጣጫ በትግራይ ላይ ተዘግቷል ያለውን በር ለማስከፈት እንደሆነ መግለጹ አይዘነጋም። አሁን ያለውን ቀውስ ለመፍታት ከህወሓት ጋር ውይይት ይደረግ እንደሆነ ላነሳውላቸው ጥያቄ አምባሳደር ዲና ሲመልሱ መንግስት ባስቀመጠው አቅጣጫ መሰረት ለችግሩ እልባት ለመስጠት በትግራይ ክልል ያሉ ፓርቲዎችን ጨምሮ ከሁሉም የኢትዮጵያ የፖለቲካ ፓርቲዎች ጋር ውይይት እየተደረገ እንደሚገኝ ገልጸዋል።
በመንግስት በኩል የተቀመጠው አቅጣጫ አለ፣ በዚህ ላይ ግልጽ ነው። በአጠቃላይ በኢትዮጵያ ውስጥ 54 ፓርቲዎች አሉ። መንግስት 54ቱን ፓርቲዎች ጋር እየተነጋገረ መሆኑን፣ ከነዚህ ውስጥ አራቱ ከትግራይ እንደሆኑ፣ ከሲቪል ሶሳይቲው፣ ከሃይማኖት ተቋማት፣ ከተለያዩ አደረጃጀቶች ጋር አሁንም ውይይት ምክክር እንዳለ በደንብ ነው ገለጸው።
አምባሳደር ፌልትማን ባለፈው ግንቦት መጀመሪያ ላይም ወደ ኢትዮጵያ ጉብኝት አድርገው ከባለስልጣናቱ ጋር ተነጋግረው ነበር። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ወደ ቱርክ መሄዳቸውንና አንካራ እንደሚገኙ ጽህፈት ቤታቸው ዛሬ አሳውቋል። ጠቅላይ ሚኒስትሩ በዚሁ ጉዟቸው ወቅት ወደ ኤርትራ ጎራ ብለው ለአንድ ቀን ቆይተው እንደነበር ለኤርትራ መንግስት ቅርበት ያላቸው ምንጮች ለቪኦኤ ገልጸዋል። ይሁን እንጂ ቪኦኤ ያገኛቸው የኤርትራ መንግስት ባለስልጣናት ስለ ጠቅላይ ሚኒስትሩ የኤርትራ ቆይታ ማረጋገጫም ሆነ ማስተባበያ ከመስጠት ተቆጥበዋል። የጠቅላይ ሚኒስትር ጽህፈት ቤትም ስለ ኤርትራው ጉዞ ያወጣው መረጃ የለም። በኢትዮጵያ የሚገኙት አምባሳደር ፌልትማን ከጠቅላይ ሚኒስትሩ ጋር እንደሚገናኙ ቀድሞውንም በመርሃ ግብር እንዳልተያዘ አምባሳደር ዲና ገልጸዋል። ከዚህ ቀደም በነበራቸው የኢትዮጵያ ጉብኝት ወቅት ግን ከጠቅላይ ሚኒስትሩ ጋር መወያየታቸውን በኢትዮጵያ የዩናይትድ ስቴትስ ኤምባሲ በወቅቱ ገልጾ ነበር። ከአቶ ደመቀ መኮንን ጋር ትናንት የተወያዩት አምባሳደር ፌልትማን ዛሬ ደግሞ ከሰላም ሚኒስትር ሙፈሪያት ካሚልና ከጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ ጋር እንደሚወያዩም አምባሳደር ዲና ሙፍቲ ተናግረዋል። ከኢትዮጵያ አስቀድመው በጅቡቲም ጉብኝት ያደረጉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን የዚሁ ጉዟቸው አካል በሆነ ጉብኝት የኢትዮጵያ ቁልፍ ወዳጅ እንደሆነች ወደሚነገርላት የተባበሩት አረብ ኤምሬቶችም የሚሄዱ ሲሆን በሁለቱ አገሮች የሚያደርጉት ጉብኝት ከኢትዮጵያ ጉዳይ ጋር የተያያዘ ስለመሆን አለመሆኑ የኢትዮጵያ መንግስት መረጃ እንደሌለው አምባሳደር ዲና ሙፍቲ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ያደመጣችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉሂደንና ህወሓት ናቸው ባላቸው ታጣቂዎች ላይ እርምጃ ወስጃለሁ ሲል የቤንሻንጉል ጉሙዝ የሰላምና ጸጥታ ቢሮ አስታውቋል። እርምጃ ተወስዶባቸዋል ያሏቸው ሰዎች ወደ ህዳሴ ግድብ የሚሄደውን መንገድ በመቁረጥ ጥቃት ለመሰንዘር እየተዘጋጁ ነበር ሲል የቢሮ ኃላፊ አቶ አብዮት አልቦሮ ለቪኦኤ ገልጸዋል። መንግስት ላነሳባቸው ወቀሳ ምላሽ እንዲሰጡን የጉሂደን መሪዎችን በስልክ ለማግኘት የተደረገው ጥረት አልተሳካም። ናኮር መልካ ዝርዝሩን ያስደምጠናል።
የክልልና ፌደራል ጸጥታ አካላት ባለፈው እሁድ ናሐሴ 9/2013 ዓመተ ምህረት
በጋራ በወሰዱት ርምጃ ከ170 በላይ ታጣቂዎች ተገለዋል ሲሉ የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ አብዮ ታልቦሮ ለቪኦኤ ገልጸዋል።
የታጣቂ ቁጥር ያለው ብሎ ማሰብ ባይቻልም ከ170 በላይ የተሰራ ማይዶ ኪሳራ ደርሶበታል። እዛ ውስጥ ዋሸፍድት አካላት ቀጥታ የጁንታው የዋታ አባል ናቸው። ሌሎቹ በአካባቢው ያሰለጠናቸው እና ሱዳን ሰልጥነው ከዚህ በፊት ጁንታው ወደ መቀለም እየጠራቸው ስልጠና ሲሰጥና ስትራቴጂክ ክትትል ሲሰጣቸው የነበሩ በፌዴራሊስት ስም ክልኮች ሲሰጣቸው የነበሩ አካላት ናቸው። ማስተር ማይንድ በዋናነት ያው ከዛ ውጭ ራሱን የጉምዝ ታጣቂ ነኝ ብሎ የሚጠራው አካል አለ። ሁሌ ድርጅት ነው ማለት የጉምዝ ታጣቂ ነኝ ብሎ ራሱን የሚቆጥረው ኃይል ነገር ነው። የተቀናቸው በሱዳን በኩል ገብቶ የስራ ሲሳካሰብ
ታጣቂዎቹ ወደ አካባቢው በሱዳን በኩል ሰርገው መግባታቸውን የተናገሩት አቶ አብዮት በታላቁ ህዳሴ ግድብ ላይ ጥቃት ሊሰነዝሩ ነበር ብለዋል።
አንደኛ ንጹሃን ላይ ጥቃት ለመፈጸም ነው። ሁለተኛ የህዳሴ መስመር በመቁረጥ ስራ ሲተባበል ነው። ሶስተኛ ባህል ማዕከል አድርጎ የቡታና በአባይ ተር የሚወስደው መንገድ ስላለ ቋራ ይዞ ይገባል ወደ አማራ ክልል። አሁን በዛ በኩል ሰርጎ በመግባት የጸረ ሰላም ኃይል ጋር ወደ አማራ ክልል ገብቶ ጥቃት እንደዚህ ጨዋ ላይ ለመፈጸም በማሰብ የገቡ ኃይሎች ናቸው። ስለዚህ ኃይል የተቀናጀ የጸጥታ ኃይል የሀገር መከላከያ፣ ፌደራል ፖሊስ፣ የክልሉ ጸጥታ ኃይል ዲዋይዶች፣ መደበኛ ፖሊስ ሚሊሻን ጨምሮ ሌሎች ክልሎች የሚችሉ በአካባቢ የተሰማሩ የደቡብ፣ የሲዳማና የጋምቤላ ክልል ዲዋይኖች በቅንጅት ተሞክሮ ተግባራቸው ሳይፈጽሙ ለመከላከል ተችሏል።
የሰላም ግንባታና ጸጥታ ቢሮ ኃላፊው አክለውም ከታጣቂዎቹ 16ቱ የህወሓት ታጣቂዎች መሆናቸውን አረጋግጠናል ብለዋል።
የህወሓት ታጣቂዎች ማንነታቸውን በመልካቸው ምታያ በተለይ ሆነው አንዱ፣ ሁለተኛ ደግሞ በቅዳ ማለት ኪሳራ ሲቀደሰባቸው አካላት ላይ የራሳቸውን የሚገልጽ መታወቂያ አላቸው፣ ያ ተገኝቷል። ከዛ ባሻገር ደግሞ የተማረኩ አካላት አሉ። እነዚያም የህወሓት ሽፍታ ቡድን በመሪነት እንደሚመራና እንደሚያስተባብር ምስክርነታቸውን ሰጥተዋል።
መንግስት ላጣባቸው ክስ ምላሽ እንዲሰጡ የጉዴን መሪዎችን በስልክ ለማግኘት ያደረኩት ጥረት አልተሳካም። በሌላ በኩል ግን በቢሮ ኃላፊው መግለጫ ላይ የተነሳውና መንግስት በሽብርተኛነት የፈረጀው ህወሓት ወይም ራሱን የትግራይ ኃይሎች እያለ የሚጠራውን አካል በውጭ የሚገኙ ቃል አቀባዮች ምላሽ እንዲሰጡ ጠይቀን ክሱ በውሸት ላይ የተመሰረተ በመሆኑ ዝርዝር ምላሽ መስጠት አያስፈልግም ብለዋል። አቶ አብዮት ክልሉንና አገሪቱን ለማሸበር ጥረት የሚያደርጉ አካላት ላይ የተጀመረው እርምጃ ይቀጥላል ብለዋል።
በዋናነት የዚህ ሴራ ባለቤት ጁንታው ነው። ስለዚህ ጁንታው ላይ ማዳከም እርምጃ የተወሰደ ይገኛል። የጁንታው ሲመክን የእሱ ተላላኪዎችና አደራጆች አብሮ የሚመክኑበት ሁኔታ ነው የሚኖረው። በኮማንድ ፖስት እስካሁን ቀጠናውን ወደ ሰላማዊ ለማምጣት ከፍተኛ ጥረት አድርጓል። በርካታ ወሮች ወስደው አልፎ አልፎ ደግሞ ችግር የሚፈጥሩ አካላት በዚህ ሂደት ውስጥ አሉ። እነዚህ አካላት ወደ ሰላሙ ጥሪ መጥተው አሁንም ቢሆን ሰላማዊ መንገድ እስካልተከተሉ ድረስ ጠንከር ያለ እርምጃ እንደሚወሰድ ኮማንድ ፖስቱም የሚመራው አካልም የሚገልጽ ነው የሚሆነው። ከሌሎች አካባቢ ከኮማንድ ፖስቱ ውጭ የሚመሩ ዞኖች አካባቢ ደቀማሽ፣ ሌሎች አካባቢ ላይ እንደዚህ ተመሳሳይ የሆነ ጁንታው ተላላኪዎች እና አሰልጣኞች ስላሉ በዚያም ላይ በቅንጅት በመተጋገዝ እርምጃዎች እየተወሰዱ ነው ያለው። ሆፕፉሊ በዚህ አይነት ጉዳዮች በአጠረ መልኩ ይስተካከላል የሚል እምነት አለ። ጠላት እንደምታውቀው ሀገር የማፍራት አላማ ይዞ እየተንቀሳቀሰ ስለሆነ አሁን የመጨረሻው መዳረሻ ስለሆነ መላላጡና ትንኮሳዎች ሊያደርግ የሚችልበት ሁኔታ ስለሚደር ህዝባዊ ተሳትፈው እንዲጠናከር ህዝቡ ቀጠናውን አካባቢው እንዲጠብቅ የሚሊሻ ሰራዊቱም እንደዚህ የግል ታጣቂዎችም ጭምር ከጸጥታ ጎን ሆኖ የጸረ ሰላም ኃይልን እኩይ ተግባር ለአንድ ያለመጨረሻ ጊዜ እንዲያበቃ ለማድረግ ስራዎች እየተሰሩ ነው ያሉት።
በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ ሲከሰቱ የነበሩ ሰብአዊ ቀውሶችን ለመከላከልና አካባቢውን ለማረጋጋት በሚል ከስድስት ወራት በፊት ወታደራዊ የማዘዣ ማዕከል በጠቅላይ ሚኒስትሩ መቋቋሙ ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ወደ ተከታዩ ዘገባችንን እንወሰዳችሁ። የትግራይ ተወላጆች ተለይተው ይታሰራሉ፣ የገቡበት የማይታወቅና የንግድ ቤታቸው የተዘጋም አሉ ይላል ሂዩማን ራይትስ ዎች በዛሬው ዕለት ባወጣው ሪፖርት። ሪፖርቱ አክሎም የኢትዮጵያ ባለስልጣናት ካለፈው ሰኔ ወር መገባደጃ አንስቶ አዲስ አበባ ላይ በዘፈቀደ ታስረዋል ያላቸውን የትግራይ ተወላጆች ያሉበትን እንዲያሳውቁ፣ ለተከሰሱባቸው ወንጀሎች ተጨባጭ ማስረጃ ያልተገኘባቸውም እንዲለቀቁና አድሎ ያለበት ያለው አያያዝም እንዲቆም ሲል ጠይቋል። አሉላ ከበደ በሪፖርቱ የቀረበውን ሐሳብ ጨምቆ እንደሚከተለው ያቀርበዋል።
ሁማን ራይትስ ዋች ናይሮቢ በሚገኘው የድርጅቱ የአፍሪካ ቀንድ ቅርንጫፍ ቤት አማካኝነት ይፋ ባደረገው በዚህ ሪፖርት በሰሜን ኢትዮጵያ በትግራይ ክልል ለስምንት ወራት ያህል የተካሄደውን ውጊያ ተከትሎ ሰኔ 21 2013 ዓ.ም የመንግስት ኃይሎች አካባቢውን ለቀው ሲወጡ የትግራይ ኃይሎች በምትኩ መቀሌን መልሰው መቆጣጠራቸውን በመግለጽ ይንደረድራል። ከዚያም የትግራይ ኃይሎች ፈጥነው ወደ አጎራባች አፋርና አማራ ክልሎች በመግፋት መጠነ ሰፊ መፈናቀል አስከተለ ይላል። ከዚያ ጊዜ አንስቶም አዲስ አበባ ላይ በትግራይ ተወላጆች ላይ በመንግስት የጸጥታ ኃይሎች የሚፈጸሙ ብርቱ የሰብአዊ መብት ጥሰቶች ተባብሰው ቀጥለዋል ሲል ይከሳል። የኢትዮጵያ የጸጥታ ኃይሎች ባለፉት ጥቂት ሳምንታት ውስጥ አዲስ አበባ ላይ የትግራይ ተወላጆችን በዘፈቀደ አስረዋል፣ የገቡበት እንዳይታወቅ አድርገዋል ያሉትን የድርጅቱን የአፍሪካ ፕሮግራም ዲሬክተር ላቲሻ ባደርን ጠቅሶ ሂዩማን ራይትስ ዋች በዛሬው ዘገባው መንግስት በትግራይ ተወላጆች ላይ ተገቢ ያልሆነ ጥርጣሬ ያጠላውንና በማንነታቸው ተለይተው ኢላማ የሚደረጉበትን አሰራር በአስቸኳይ ማቆም፣ በስር ላይ የሚገኙት በሙሉም ያሉበትን ማሳወቅና እንዲሁም የእርምጃው ሰለባ የሆኑ ግለሰቦች መብት እንዲከበር ማድረግ አለበት ማለታቸውን ዘግቧል። ባለፈው የሐምሌ ወርና በያዝነው የነሐሴ ወር ቀደም ሲል ታስረው ከተለቀቁና አሁንም እስር ላይ የሚገኙ ሌሎችን ጨምሮ ከስምንት የትግራይ ተወላጆች ጋር በስልክ ቃለ ምልልስ ማድረጉን ሂዩማን ራይትስ ዋች በሪፖርቱ ዘግቧል። አራት የንግድ ድርጅት ባለቤት የሆኑ የትግራይ ተወላጆችን 25 የታሳሪዎቹ ዘመዶች ምስክሮችና ጠበቆቻቸውን ማነጋገሩንም ገልጧል። ጉዳዩን የሚመለከቱ የፍርድ ቤትና የፖሊስ ሰነዶችንና ፎቶግራፎችንም ምርምር ያለው የሂዩማን ራይትስ ዋች ዘገባ ባለፈው ነሐሴ 5 2013 ዓ.ም ድርጊቱ የደረሰበትን ምርመራ የሚገልጽና ተጨማሪ መረጃዎችንም የሚጠይቅ የኢሜይል መልእክት ለጠቅላይ አቃቤ ሕግ ጌዲዮን ጢሞቴዎስ መላኩን፣ ነገር ግን እስካሁን ምላሽ አለማግኘቱን አመልክቷል። በሐምሌ ወር አጋማሽ የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ከ300 በላይ የትግራይ ተወላጆች የኢትዮጵያ ፓርላማ ባለፈው የግንቦት ወር በአሸባሪነት ለፈረጀው ለትግራይ የቀድሞ ገዢ ፓርቲ ህዝባዊ ወያኔ ሓርነት ትግራይ ህወሓት ድጋፍ አድርገዋል በሚል ተጠርጥረው ምርመራ እየተደረገባቸው ነው ሲሉ ለመገናኛ ብዙሃን መግለጻቸውን ያስታወሰው የሂዩማን ራይትስ ዋች ሪፖርት፣ ጠቅላይ አቃቤ ሕጉ በበኩላቸው ለመገናኛ ብዙሃን በሰጡት አስተያየት ተራ ዜጎች ለጉዳት እንደማይጋለጡ ቢናገሩም ሂዩማን ራይትስ ዋች በምርመራው እንዳረጋገጠው ግን አብዛኞቹ ታሳሪዎች ለእስር የተዳረጉት በማንነታቸው ላይ በተነጣጠረ እርምጃ ነው ሲል ወቅሷል። የጸጥታ ኃይሎች በመንገድ በካፌዎችና እንዲሁም በሌሎች የህዝብ መሰብሰቢያ ቦታዎች እንደሚያስቆሟቸው፣ መኖሪያ ቤቶቻቸውና የስራ ቦታቸው ያለ ፍርድ ቤት ማዘዣ እንደሚፈተሽ ምስክሮች ነግረውኛል ሲል የጸጥታ ኃይሎች ግለሰቦችን ይዘው ወደ ፖሊስ ጣቢያ ወይም ወደ ሌሎች ማቆያ ቦታዎች ከመውሰዳቸው አስቀድሞ የመታወቂያ ካርድ በመጠየቅ የሰዎችን ማንነት እንደሚያረጋግጡ አመልክቷል። ሂዩማን ራይትስ ዋች በርካታ ዝርዝሮችን ባካተተበት በዚህ ዘገባው አሎ ሚዲያና ኢትዮ ፎረም የተባሉ የዩቲዩብ ሚዲያ ፎረሞችን ሰራተኞች፣ ማህበራዊ አንቂዎችንና አንድ የእርዳታ ድርጅት ሰራተኛ እስር፣ እንዲሁም የትላልቅና የትናንሽ ንግድ ቤቶች መዘጋትን ጨምሮ ተፈጽመዋል ያላቸውን የመብት ጥሰቶች፣ ታሳሪዎቹን ራሳቸውን እስር ላይ ከሚገኙበት በድብቅ ስልክ ማነጋገሩን፣ እንዲሁም የታሳሪዎቹን ዘመዶች በማነጋገር በሪፖርቱ ያካተተውን መረጃ ማጠናቀሩንና ምርመራ ማካሄዱን ገልጧል። ይህ በእንዲህ እንዳለ በትግራይ ክልል ከጊዜያዊ አስተዳደሩ ጋር ሰርታቸዋል በሚል በህወሓት ኃይሎች ተገድለዋል የሚባሉትን የትግራይ ተወላጆች አስመልክቶ ግን ሪፖርቱ ያለው የለም። አድማጮች፣ በሪፖርቱ ላይ ተጨማሪ ማብራሪያ ለማግኘት የድርጅቱን የአፍሪካ ፕሮግራም ኃላፊዎችና የሪፖርቱን አጠናቃሪዎች በስልክ ለማግኘት ያደረግነው ጥረት አልተሳካም። በሪፖርቱ የቀረበውን ክስ አስመልክቶ በኢትዮጵያ መንግስት በኩል የሚሰጠውን ምላሽ እንዳገኘን የምናቀርብ መሆናችንንም ከወዲሁ ለመግለጽ እንወዳለን።
ወደ ተከታዩ ዘገባ ነው ሰዳችሁ። በአዲስ አበባ ከተማ በተከሰተው የጎርፍ አደጋ እስካሁን የ8 ሰዎች ህይወት ማለፉን የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። በትላንትናው ዕለት በአዲስ አበባ ከተማ በረዶ ቀላቅሎ የጣለው ዝናብ በከተማዋ የተለያዩ አካባቢዎች በሰው ህይወትና በንብረት ላይ ጉዳት ማድረሱን የአዲስ አበባ ከተማ የእሳት አደጋ ስራ አመራር ኮሚሽን ጨምሮ ገልጿል። ይህ ዜና እስከተጠናቀረበት ጊዜ ድረስም በንፋስ ስልክ ላፍቶ ክፍለ ከተማ መካኒሳ አካባቢ የመካነ ኢየሱስ ሴሚናር ግቢ ውስጥ ነዋሪዎች ውስጥ የ8 ሰዎች ህይወት ማለፉን ኮሚሽኑ ጨምሮ ገልጿል። የመካነ ኢየሱስ ቤተክርስቲያን ፕሬዝዳንት ቄስ ዮናስ ይገዙ በ18 አባወራ ላይ አደጋ መድረሱን ተናግረዋል። ፀሐይ ዳምጠው ዝርዝሩን ታስደምጣናለች።
ነሐሴ 11 2013 ዓ.ም ተመረጥ በአዲስ አበባ ከተማ በተለያዩ አካባቢዎች በጣለው ከባድ ዝናብ ነዋሪዎች ላይ ጉዳት ደርሷል። በተለይም በተለምዶ ጦር ኃይሎችና 18 ተብሎ በሚታወቁ አካባቢዎች ላይ የጣለው ከባድ ዝናብ ንብረት ላይ ጉዳት አድርሷል። ያቃቂ ወንዝ ማውረጃ አካባቢ የሚገኘው የመካነ ኢየሱስ ሰምናር ግቢ ውስጥ ጎርፍ የግቢውን ነዋሪዎች ህይወት ያደጋው ሰለባ አድርጓል። ዘማሪ ካባፊዶ ለ12 አመታት በግቢው ውስጥ ከኖሮች መካከለ ነው። ይህ አይነት አደጋ ከ10 አመት በፊት ነው ያጋጠመው ሲል ገልጿል።
ትላንትና ተከሰተው በጣም አስጊ ነው፣ በጣም አንጋጭ ነው። እኛ ሰምተን አይተን አናውቅም። የሆነ ግድብ እንደተለቀቀ ነገር ነው። ትላንትና እኛ 10 ሰዓት አካባቢ ይሮስ ይያለ ጧት ይስማል ሲንወጣ ፈረንጆች እየጮናቸው እነሱን ልልናግዝ ወጣን። እነሱን ይያለ ሌላ ውሃ ደግሞ ጨምሮ በኃይል መጣ። በስፒድ በኃይል እሱን አይተን ሮጥን ወደ ቤታችን። ወደ ቤታችን ስንሮጥ ልጆቻችንን በአንድ በአንድ ያወጣን፣ ሌሎቹንም ያወጣን። እስከ 4 ሰዓት ተኩል ነው የቆየን። በዛን ጊዜ 3 ሬሳ ነው የወጣ። ሰዓት አካባቢ ደግሞ 3 ሬሳ አገኘን። ከግቢ ውጪ ነው። አቃቂ ይባላል፣ አልፋለ በታች በኩል አለ አቃቂ ይባላል። እሱ የዛሬ 10 አመት በፊት ገብቶ ነበር። ከዛ በካናል አቀጠቁትና አሰሩ። ቆሜ በቃ ግንቢ አገንብቶ አስቀሩት። ቆሞ ነበር። ከ10 አመት ወዲህ ምንም ነገር የለም። አይሩ መጣና እሱ ነው የገባ ማለት ነው አቃቂ።
በሰምናሩ ግቢ ውስጥ በጎርፍ አደጋ ምክንያት እስካሁን ህይወታቸው አልፎ አስከሬናቸው በእሳትና አደጋ ስጋት ስራ አመራር ኮሚሽን ሰራተኞችና በአካባቢው ነዋሪዎች በተደረገ ፍለጋ የተገኙ 8 ብቻ ናቸው። የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ሰለሞን ፍስሐ ለአሜሪካ ድምጽ እንደገለጹት በአዲስ አበባ ከተማ ትናንትና በተከሰተው ጎርፍ ከባድ ጉዳት ደርሷል።
በርካታ የከተማችን አካባቢዎች ነው አደጋዎቹ እየደረሱ። ይሄኛው አሁን ያለንበት ቦታ የጀርመን መካነ ኢየሱስ ምድር ያለው ከሌሎቹ ትንሽ ጠንከር ያለ ስለሆነ ነው ሁኔታዎች በስፋት የተነገረ ያለው እንጂ ሌሎች አካባቢዎች ላይ በንብረት ላይ የደረሱ ጉዳቶች አሉ ማለት ነው። እንግዲህ የመነሻው ጎርፉ ነው። ግን ጎርፉ ለምን ምንድነው መከላከል ያልቻልነው የሚለው ነው በዋነኝነት መታየት አለበት። በየአካባቢው በጣም በርካታ ለአደጋ መንስኤ ምክንያት የሚሆኑ ሁኔታዎችን ቀድመን ባለመስራት የመጣ ችግር ነው ብለን ነው የምንወስደው። እዚህ ጋር ለምሳሌ ግቢው ላይ ውሃው ከዋናው ወንዝ ገንፍሮ ሞልቶ ወደ ግቢው ሲፈስ፣ እነሱ ደግሞ ሌላ ወንዝ መከላከያ ብሎ እየሰሩት ግድብ አለ። ውሃው በሌላ በኩል መጥቶ ያ ግንብን ያገደው ሞላ ማጥረቀለቀው ቤቶችን ጭምር ያለና ቤት ውስጥ የነበሩ ህጻናት ጭምር ህይወታቸው ያለ ሆነ። በዛ ምክንያት ያ ግንብ ባይኖር ወይ ውሃው ይወርድ ነበር ማለት ነው። ወንዙ ላይ አፈር በጋ ላይ አፈር ይደፋል፣ ቆሻሻ እየመጣ ይደፋል። በወቅቱ ኢምፓክቱ ብዙ ላይሆን ይችላል። ክረምት ላይ ግን ወንዙ በጣም ከፍተኛ ፍሳሽ ያለበት ይሆንና መሸከም ከሚችለው በላይ ውሃ ሲመጣ አፈሩ ስለሚያጠበው መውረድ አይችልም። ለዚህ ያለው አማራጭ ወደ አካባቢ ወዳሉ ይገለበታል። የወንዙ ደረጃ 30 ሜትር ምን ነገር መገንባት የለበት የሚላል ህግ። አሁን እያየን ያለ ነው 5-10 ሜትር ድረስ ቤቶች ይገነባሉ። ስለዚህ ወንዝ በሞላ ቁጥር እነዛን ያጠቃል። ስለዚህ ጎርፍ አደጋ ደረሰ የሚል ሁሉም አካላት እንዳይገነባ መከታተል ያለበት አካል መከታተል አለበት። የወንዝ ዳርቻዎችን መቆጣጠር ያለና በባለቤትነት መያዝ ያለበት አካል መያዝ አለበት። ማህበረሰቡም አፈር ማስደፋት ማቆም አለበት። የሚደፋን አካል መጠየቅ አለበት። በእያንዳንዱ ቦታዎች ላይ መንግስት ፖሊስ ሊያቆም አይችልም።
ቄስ ዮናስ ይገዙ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ፕሬዝዳንት የአካባቢው ህብረተሰብ ላሳየው ሰብአዊነት አመስግነው በስምናር ግቢ ውስጥ የተከሰተውን ችግር አብራርቷል።
ረክኒ ኩኒ ሁፉ ደንዳ ከንጀ ደሙ ያዶብኔ ቡልቺ ሰመጋላቲ ወጅኔኔ ድሩበታ ቱሬ
ይህ ችግር ሊመጣ ይችላል ብለን አስቀድመን ከአዲስ አበባ ከተማ አስተዳደር ጋር እየተነጋገርን ነበር። በግቢው አጠገብ ትልቅ ወንዝ ነው የሚወርደው። ከላይ የሚመጣው የአቃቂ ወንዝ ተብሎ የሚታወቅ ነው። ከቡራዩ፣ ከመርካቶ፣ ከሜክሲኮ፣ ከአስኮና ከሌሎች አካባቢዎችም የሚመጣው ፍሳሽ ሁሉም በዚህ ወንዝ ነው የሚያልፈው። እናም የታችኛው የወንዙ መተላለፊያ ድልድይ ቦይ ጠባብ በመሆኑ ውሃ በኃይል ከመጣ አይወርድም፣ ሰብሮ ነው ወደ ጎን የሚፈሰው። ይህ ችግር እንዳይከሰት ከከተማ መስተዳድሩ ጋር እየተነጋገርን ዛሬ ነገ እየተባለ ነው ይህ ችግር ያጋጠመው። በግቢው ጎርፍ አልፎ አልፎ ይከሰታል፣ ነገር ግን እንደ ትናንትናው ቤት ሸፍኖ አያውቅም። በ18 አባውራ ላይ አደጋ ድርሷል። የ8 ሰዎች ሕይወትም አልፏል። ሌሎች ወደ ሆስፒታል ተወስደዋል። አሳዛኝና በጣም አስደንጋጭ ክስተት ነበር።
በከተማው በተለያዩ አካባቢዎች በደረሰው አደጋ የወደመው ንብረት ተመን ለጊዜው አልታወቀም። እስካሁን የከተማው የእሳትና አደጋ ስጋት ስራ አመራር ኮሚሽን በጎርፍ ምክንያት የጠፉ ሰዎችን እየፈለገ ይገኛል። የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ በበኩላቸው በደረሰው አደጋ ሕይወታቸውን ላጡ ወገኖች ማዘናቸውን ገልጸው በሕይወት የተረፉ ሰዎችን መልሶ ለማቋቋም የከተማ አስተዳደሩ አስፈላጊውን እገዛ ያደርጋል ብለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አድማጮች፣ አሁን የደረሰን ዜና አለ። ኢትዮጵያና ቱርክ በወታደራዊና በውሃ ዘርፎች በትብብር መስራት መስማማታቸውን ለመንግስቱ ቅርበት ያለው ፋና ብሮድካስቲንግ ማምሻውን ዘግቧል። የወታደራዊ ዘርፍ ስምምነቱ ከቱርክ አቻቸው ጋር የተፈራረሙት የኢትዮጵያ መከላከያ ሚኒስትር ዶክተር ቀነአ ያደታ መሆናቸውን የዜና አውታሩ አመልክቷል። ጠቅላይ ሚኒስትር አብይ አህመድ ለይፋ የስራ ጉብኝት ቱርክ የሚገኙ ሲሆን የሀገሪቱ ፕሬዝዳንት ራሲፕ ጣይብ ኤርዶጋን እንደተቀበሏቸው ተዘግቧል። አድማጮች፣ የዜናና የትንታኔ መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡ ምሽት ዝግጅቶቻችንን ነው እያዳመጣችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። እንዲሁም አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው በቀጥታ ስርጭታችን እየተላለፈ ይገኛል። በውስጥ መስመር አስተያየትና ጥቆማ ካላችሁ ላኩልን። በተጨማሪም በስልክ አስተያየታችሁን መስጠት ለምትፈልጉ ስልክ ቁጥራችንን እናስታውሳችሁ፣ 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። ሆርን አት ቪኦኤኒውስ ዶት ኮም የኢሜል አድራሻችን ነው። በኢሜልም አስተያየቶቻችሁን አድርሱን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። የፕሮግራሙ አዘጋጅ ሰለሞን አባተ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን። ዩናይትድ ስቴትስ ጦሯን ከአፍጋኒስታን ማስወጣቷ እና የአፍጋኒስታን መንግስት መውደቅን ተከትሎ የአሜሪካ አጋር የሆኑ የኔቶ አባል አገሮች ዜጎቻቸውን ከአፍጋኒስታን ለማስወጣት እየተጣደፉ ነው። ብዙዎቹ የአውሮፓ ባለስልጣናት የታሊባን አገሪቱን መቆጣጠር፣ የሽብርተኝነት መስፋፋት አደጋን፣ እንዲሁም ለስደተኞች ጎርፍ እንደገና መከሰት ምክንያት ሊሆን ይችላል ሲሉ ስጋታቸውን ገልጸዋል። የቪኦኤ ዘጋቢ ሄነሪ ሪጅዌል ከለንደን ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
ብሪታንያና ሌሎች የኔቶ አጋር አገሮች አብረዋቸው ሲሰሩ የነበሩ የአፍጋኒስታን ዜጎችን ጨምሮ ባለፈው እሁድ ዜጎቻቸውን ከአፍጋኒስታን አውጥተዋል። የኔቶ አባል አገሮች እንደ አውሮፓ አቆጣጠር አፍጋኒስታንን በመውረር አብረው የተሰለፉት በ2001 ነበር። ኔቶ የዓለም አቀፉን ደህንነት አጋዥ ኃይል ኃላፊነት የተረከበው ከሁለት ዓመት በኋላ ነበር። ሕይወታቸውን ካጡት አሜሪካውያን በተጨማሪ በመቶዎች የሚቆጠሩ የኔቶ ወታደሮችም በሁለት አስርት ዓመታቱ ግጭት ውስጥ ተገድለዋል። ትናንት ማክሰኞ በተካሄደው ጋዜጣዊ መግለጫቸው የኔቶ ዋና ጸሐፊ ለአፍጋኒስታን በታሊባን እጅ መውደቅ የአፍጋኒስታንን የፖለቲካ መሪዎች ተጠያቂ አድርገዋል።
Ultimately, the Afghan political leadership failed to stand up to the Taliban and to achieve the peaceful solution that Afghans desperately wanted.
የአፍጋን የፖለቲካ መሪዎች የአፍጋኒስታን ዜጎች አጥብቀው ለሚፈልጉት ሰላማዊ መፍትሄ ታሊባኖችን ሊያስቆሙ አልቻሉም።
በኤሴክስ ዩኒቨርሲቲ የውጪ ፖሊሲ ተመራማሪ የሆኑት ነታሻ ሊንድስቴድ ያንን ሰላማዊ መፍትሄ ማምጣት አለመቻል ለኔቶ ትልቅ ትርጉም ይኖረዋል ይላሉ።
I think NATO might return to more limited aims of just trying to maintain stability and deter rather than to engage in these grand interventions.
እንደሚመስለኝ ኔቶ ከትልቅ ወታደራዊ ጣልቃ ገብነት ይልቅ ሰላማዊ ሁኔታዎች ተጠብቀው እንዲቀጥሉ መከላከል በሚያስችሉ ውስን ግቦች ላይ ብቻ የሚያተኩር ይመስለኛል።
የእንግሊዝ የውጭ ጉዳይ ሚኒስትር ለአፍጋኒስታን መንግስት መውደቅ የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን ተጠያቂ አድርገዋል።
It was done directly to the Taliban. It didn't involve the Afghan government, so fatally potentially undermined the government of that day. You know, international partners.
ግንኙነቱ የተደረገው ቀጥታ ከታሊባኖች ጋር ነው። የአፍጋን መንግስት ይጨምራል ነበርም። ያ ደግሞ በወቅቱ የነበረውን መንግስት ይችላል በማለት ክፉኛ ጎድቶታል። ባለም አቀፉ ጥምረት አጋር ይሁን አገሮችም በሁኔታው ደስተኞች አልነበሩንም። ምክንያቱም የተሰማራ ነው በዩናይትድ ስቴትስ ማዕቀፍ ውስጥ ነው። ያንን ማዕቀፍ ሲያጥፉም እኛም መውጣት ነበርብን።
ይሁን እንጂ ብዙዎቹ ተንታኞች ደግሞ ዩናይትድ ስቴትስ አወጣጡን የፈጸመችበትን መንገድ ተችተዋል። አሁንም የፖለቲካ ተንታኟ ነታሻ እንዲህ ይላሉ።
It was very abrupt and it wasn't coordinated and there wasn't much consultation at all with
ሁሉ ነገር ያጥድፊያ ነበር የተቀናጀል ነበርም ከኔቶ አጋር አገሮች ጋር ከፕሬዝዳንት ባይደንም ሆነ ከእሳቸው አስተዳደር ጋር ብዙም የተደረገ ምክክር አልነበረም።
የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የአፍጋኒስታን መንግስትን መውደቅ በአለም አቀፉ ማህበረሰብ ላይ የሚያስከትለው ትልቅ ተጽዕኖ ይኖረዋል ብለዋል።
Les groupes terroristes sont présents en Afghanistan et chercheront à tirer profit de la déstabilisation.
ከትርምሱ ማትረፍ የፈለጉ አሸባሪ ቡድኖች በአፍጋኒስታን ብቅ እያሉ ነው።
ተንታኞች ያስጋት ከአካባቢው ቀጠና ውጪ በአለም አቀፍ ደረጃ በሚደረግ የጸረ ሽብርተኝነት ትግልም ላይ የሚያሳድረው ተጽዕኖ አለው ይላሉ። ከደቡብ ራጃትራም አለም አቀፍ ጥናትና ምርምር ራፊዮሊ ፓንቱቺ እንዲህ ይላሉ።
I think there's going to be an undoubted sense of wind of victory blowing through the sails of jihadists around the world as they say look victory is attainable this isn't a hopeless struggle keep to the fight stick to your beliefs and 20 years later
ያለምንም ጥርጥር በመላው ዓለም ባሉ የጂሃድ ቡድኖች ዘንድ የድል ስሜት መስማቱ አይቀርም ተመልከቱ ድል ማድረግ የሚቻል ነገር ነው ይህ ተስፋ የሌለው ትግል አይደለም ስለዚህ ፍልሚያውን ቀጥሉ በእምነታችሁ ጸንታችሁ ቆሙ ከ20 አመት በኋላም ይህን ውጊያ ማሽነፍ ትችላላችሁ የሚል አይነት ትርክ ለተወሰነ ጊዜ ወደፊት የሚያንቀሳቅሳቸው ይመስለኛል።
የአውሮፓ መሪዎች ከአፍጋኒስታን አዲስ የስደተኞች ጎርፍ ሊነሳ እንደሚችል ያስጠነቅቃሉ። የፖለቲካ ጥገኝነት የሚሹ በብዙ ሺዎች የሚቆጠሩ የአፍጋን ዜጎች ሌዝቦስ በተባለችው የግሪክ ደሴት ላይ ታግተው ይገኛሉ። በመጪው ሰኞ ታሊባንን በመቃወም የተቃውሞ ሰልፍ እንደሚያደርጉም ተመልክቷል።
What will happen now in Afghanistan? For young generation, for children, for women's rights, for everything.
አሁን ወጣቱን የአፍጋኒስታን ትውልድ ምንድነው የሚጠብቀው? ለህፃናትስ? ለሴቶች መብትስ ቢሆን? ሁሉም ነገር በታሊባን ተደምስሷል።
ምዕራባውያን አገሮች አፍጋኒስታንን ለቀው ለመውጣት በሚራከቱበትና ታሊባኖች አገሪቱን መልሰው እየተረከቡ ባሉበት በዚህ ሰዓት ጥያቄው አሁንም እንዳለ ነው። በሌላም በኩል የተባበሩት መንግስታት ድርጅት ኤጀንሲዎች ሁሉም አገሮች በአገር ውስጥም ሆነ በውጭ ተሰደው በሰብአዊ ቀውስ ውስጥ የሚገኙ የአፍጋኒስታን ዜጎችን ጉዳይ ችላ እንዳይሉት ያሳሰቡ ነው። ይልቁንም የደህንነት ጥበቃ እንዲደረግላቸውና የፖለቲካ ጥገኝነት ለሚሹት እንዲታይላቸው አሳስበዋል። በደረሰው ቀውስ በዚህ አመት ከግማሽ ሚሊየን በላይ የአፍጋኒስታን ዜጎች ከቤት ንብረታቸው ተፈናቅለዋል። ከነዚህም ውስጥ አገር ጥለው መውጣት የቻሉት ጥቂቶች ብቻ ናቸው። UNHCR ቃል አቀባይ ሻቢያ ማንቱ እንደሚሉት ለህይወታቸው የፈሩት አፍጋኖች ምናልባት አገራቸውን ተተው ለመሄድ ስለወሰኑ ለደህንነታቸው ዓለም አቀፍ ጥበቃ ሊደረግላቸው ይገባል። እየተባባሰ በመጣው ቀውስ ሳቢያም አጎራባች አገሮች ለአፍጋኖቹ ድንበሮቻቸውን ክፍት እንዲያደርጉ ጠይቀዋል። አንዳንድ አገሮች ለህይወታቸው ሰክተው የፖለቲካ ጥገኝነት የሚጠይቁትን ማንገላታትና ለደህንነታቸው አስጊ ወደሆነው አገራቸው እንዲመለሱ እንዳያስገድዷቸውም የተባበሩት መንግስታት የሰብአዊ መብት ድርጅት ጠይቋል። አንዳንድ ታዛቢዎችም የታሊባን ኃይሎች ሰሞኑን በመስጠት ላይ የሚገኙትን መግለጫ ተስፋ አሰጪ ነው ይላሉ። ከነዚህም ውስጥ የቀድሞ የአፍጋኒስታን መንግስትን ያገለገሉት እንደማይነኩ የሴቶች በስራ ገበታ ላይ የመሰማራትና የልጃገረዶች ወደ ትምህርት ቤት የመሄድ መብት የተጠበቀ መሆኑን በታሊባኖች መገለጹ ተመልክቷል። ታሊባኖች ሁሉም በእስልምና ህጉ መሰረት የሚፈጸሙ ናቸው ብለዋል።
ወደ ተከታዩ ዘገባ እናልፋለን። ዲሞክራሲ በተግባር የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ ማዓዛ ሸናፊ ነሐሴ 7 2013 ዓ.ም ምህረት በህገ መንግስት አጣሪ ጉባኤ የተከናወኑ ተግባራትንና የወደፊት የትኩረት አቅጣጫዎችን አስመልክተው በጽህፈት ቤታቸው ለጋዜጠኞች መግለጫ ሰጥተው ነበር። በዚህ መግለጫ ላይ በአጠቃላይ በፌደራል ጠቅላይ ፍርድ ቤቱ የተከናወኑ ተግባራትንም ዘርዝረዋል። ይህንን መግለጫ መነሻ በማድረግ ለዛሬ ዲሞክራሲ በተግባር ዝግጅታችን ጋብዘናቸዋል። ወደ ቃለ ምልልሱ የመጀመሪያ ክፍል እንለፍ። የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ ማዓዛ አሸናፊ ለቃለ ምልልስ ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም እናመሰግናለን።
እኔም በጣም አመሰግናለሁ።
እሺ፣ ወደ ጥያቄ ልለፍና ሰሞኑን በ2013 ዓመተ ምህረት በፌደራል ጠቅላይ ፍርድ ቤት የተከናወኑ ዋና ዋና ጉዳዮችን በተመለከተ ገለጻ አድርገው ነበርና በዛ ገለጻ ላይ የፌደራል ፍርድ ቤቱንና የዳኞች አስተዳደር ጉባኤን የሚመለከቱ ሁለት መሰረታዊ አዋጆችን ማውጣታችሁን፣ በእነርሱ ላይ ተመስረታችሁ ደግሞ ብዙ ደንቦችና መመሪያዎችን ያወጣችሁ እንደሆነ ገልጸዋልና እንደው ከነዚህ ውስጥ በፍትህ አሰጣጥ ላይ ለውጥ ሊያመጡ ይችላል ላሉ የሚሏቸው መመሪያዎች ምን ምንድን ናቸው?
በድጋሚ አመሰግናለሁ። ይሁን የተጠቀሱት የፍርድ ቤቱን ሪፎርም መልክ ለመንሰብ እና ቀጣይነት ባለ ሁኔታ ስርዓት ለመዘርጋት ግለሰብ በጣም ወሳኝ የሆኑ አዋጆች ወጥተዋል። አንደኛ አዋጅ እንደጠቀሱ የፌደራል ፍርድ ቤቶችን አደረጃጀትና ስልጣን የሚመለከት ነው። ሁለተኛ ደግሞ የዳኞች አስተዳደር ጉባኤ የሚመለከት በዛ ላይ ተመስረት መመሪያዎች፣ ደንቦች ወጥተዋል። ወደፊት ይወጣሉ። ተጨራሽ መመሪያዎችን ለመጥቀስ ይችላል። ባጭሩ ዛሬ ሰሞኑን በደንብ እያስተዋወቅ ነው ደግሞ የጉዳዮች የተሳሰረት በሚለው መመሪያ አለ። ይህም ጉዳዮች በቅደም ተከተላቸው እንዳመጣጣቸው እንዲሁም ደግሞ እንደ ውስብስብነታቸው መቼ ፍርድ ቤት መጥተው መቼ መጠናቀቅ አለባቸው የሚል መመሪያ ወጥቷል። ሌላ መጥቀስ የሚያስፈልገን የዳኞች የስነ ምግባር ደንብ፣ ይህም በጣም በተለይ ተጠያቂነትን ከማረጋገጥ አንጻር በጣም ጠቃሚ መመሪያ ነው የምንለው። ይህንንም በሌላ መመሪያ የሚጠቀስ መመሪያ መስራት እንችላለን። ሌላው ድጋፍ ሰራተኞች፣ ወደፊት ድጋፍ ሰራተኞች ከስቴት ሰርቪስ ወደ ፍርድ ቤታችን መጥተው ነው ፍርድ ቤቱ ራሱ ነው ድጋፍ ሰራተኞችን የሚያስተዳድረው። ምክንያቱም ለዳኝነት ተቋሙ አጋዥ የሆነ የድጋፍ ሰራተኛ ማድረግ ስለሚያስፈልግ ወደፊት ፍርድ ቤት ስለሆነ የሚያስተዳድረው የድጋፍ ሰራተኞች የሚተዳደሩበትን ደንብ ረቂቅ አዘጋጅተን ለሕዝብ ተወካዮች ምክር ቤት ልከናል። የዳኞች የስራ ሂደት ምዘና የተመለከተ ፍርድ ቤት መርህ አጥናሚ ሂደትም አለን። ሁሉ ፍርድ ቤት ጉዳይ በፍርድ ቤት ተጀምሮ በፍርድ ቤት ላይ ያልቅ ይችላል። በተቻለ መጠን ተከራካሪዎች ከፍርድ ቤት ውጭ በስምምነት ጉዳያቸውን እንዲጨርሱ መመሪያዎች አውጥተናል። እነዚህና የሌሎች በርካታ የአሰራር ስራ ለመዘርጋት የሚረዱን የምረት መጠንቦች የሚያውጣት ላይ
ሰሞኑን እኛም እያስተዋወቅን ያለ ነው። ውስብስብ የሆኑ ጉዳዮችን ጨምሮ የጉዳዮችን በፍጥነት መቼ መጥተው መቼ ይሄዳሉ የሚለው የፍጥነት አሰራርን የተመለከተ ነው ብለዋል። እና ይህንን አስመልክቶ የሚነሱ ነገሮች አሉ። በተለይ ደግሞ ውስብስብ እንዳሉት የፖለቲካ ጉዳዮችን ጨምሮ ይዘገያሉ። የምስክር አሰማም ሂደት ላይ በጣም መዘግየት አለና የተወሳሰበ አሰራር አለ በሚል ይጠቀሳል። እነዚህንም ተመልክታችኋቸዋል? ለእነዚህም የሚሆን መፍትሄዎች አሉ?
እንግዲህ እዚህ ጋር አንድ በተቀጣሚ መናገር የምፈልገው ነጥብ ሁሉ ጊዜ በህዝቡ አስተያየት ያለ አንድ ጉዳይ አለ። የፍርድ ቤት ጉዳዮችን በተመለከተ ያ ምንድን ነው? የፍርድ ቤት ሰው ጉዳይ የፍርድ ቤት ከመጣ ጉዳዮች በፍጹም ተለያልቅም በጣም ህግን ጊዜ ወስዳሉ የሚለው ነው። ይሄ በአንድ በኩል እውነትነት አለው። በሌላ በኩል ግን በተለይ የቅርብ ጊዜዎችን መረጃ የዚህ አመትን መረጃ እንደምንመለከት
ወደዚህ ስልጣን በመጡበት ጊዜ በአዲስ የማሻሻያ አሰራር ወይም ሪፎርም የመጀመሪያ እርምጃ የፍርድ ቤት ነጻነትን ማረጋገጥ እንደሆነ ገልጸው ነበርና ከዚህ አንጻር የዳኞችና የተቋሙን ነጻነትና ገለልተኝነት በማረጋገጥ በኩል ምን ሰራችሁ? ምን ምሳሌ ሲጠቅሱልናል ይሄን ሰራን ካሉ?
እንግዲህ ዳኞችና ደግሞ ፍርድ ቤትም ተቋም ነጻነትን የማረጋገጥ ጉዳይ እኔናው የስራ ባልደረቦች እንዲሁም ዳኞችና አጠቃላይ የፍርድ ቤቱ ማህበረሰብ አንድ የምንኮራበት ጉዳይ ነው ብዬ ነው የማስበው። ነው በሌላ ደረጃም ታሪካዊ ነው ብዬ ብናገርም ማዳመን የሚሆን አይመስለኝም።
ከፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ ማዓዛ አሸናፊ ጋር ያደረግነው ቃለ ምልልስ አልተቋጨም። ሙሉን በቅዳሜ ምሽት ዝግጅታችን ይዘን እንመለሳለን። በተጨማሪም ደግሞ በዌብሳይታችንና በፌስቡክ ገጻችን ላይ መከታተል ትችላላችሁ። ወደ ተከታዩ ዘገባ እንሰዳችሁ። ጎጆ የህሙማን መጠለያ ተቋምን በመመስረት በሺዎች ለሚቆጠሩ አቅመ ደካማ ህሙማን ድጋፍ እየሰጠች የምትገኘው ዶክተር ሰላሜነሽ ጽጌ ባለፈው ሳምንት አስተዋወቅናችሁ ነበር። ለዛሬ አሜሪካ በየአመቱ ለአፍሪካ ወጣት መሪዎች በሚያዘጋጀው የማንዴላ ፌሎሺፕ እየተካፈለች የምትገኘው ዶክተር ሰላሜነሽ በኢትዮጵያ የመጀመሪያ የሆነውን የህፃናት ስነ ባህሪና የእድገት ሁኔታ የሚያጠና ተቋም በመክፈት ያደረገች ስላለችው እንቅስቃሴ ስመኝሽ ቆየ አነጋግራታለች። ወደ ተከታዩ ክፍል እናልፋለን። ዶክተር ሰላሜነሽ የህፃናት ህክምና ትምህርቷን ለመጨረስ የመጨረሻ አመት የልምምድ ስራዋን በመትሰራበት ወቅት ነው ዲቨሎፕመንታል ፔዲያትሪክስ ከተሰኘው የህፃናትን ስነ ባህሪና የእድገት ሁኔታ የሚያጠና የህክምና አይነት ጋር የተዋወቀችው።
ክሊኒክ ውስጥ ስራ በሚሰራበት ጊዜ ኒውሮሎጂ አይምሮ ህክምና ክፍል ውስጥ ስራ አብዛኞቹ ህፃናት የዲሳቢሊቲ ብንለው ያላቸው ህጻናት ሲመጡ በብዛት ትኩረት ሰጥተን የምናየው የተጓዳኝ ህመሞችን ነው። ለምሳሌ የሚጥል ህመም ካላቸው ለሚጥል ህመሙ መድኃኒት ይሰጣቸዋል። የልብ ህመም ካላቸው የልብ ሐኪም ጋር እንልካቸዋለን። ሌላም እንዲሁ መታ ከሚችሉ ነገሮች ካሉ እነሱ ላይ ትኩረት ይሰጣል። ከዛ ውጭ ግን ያ ህጻን ራሱን ችሎ መኖር የሚችልበት ሁኔታዎች የማመቻቸት ስራ በአብዛኛው አይሰራም ወይም ችላ ተብሎ ይታያል። እና ለቤተሰብም ለልጁም ደግሞ በጣም ማተር የሚያደርገው ነገር ያ ልጅ አክቲቭሊ ፓርቲሲፔት ማድረግ ሲችል ነው።
ለህፃናት መሰረታዊ የሆነው የህክምና አገልግሎት ግን በኢትዮጵያ ውስጥ የለም። በአዲስ አበባ ዩኒቨርሲቲም ትምህርቱ አይሰጥም። ይህ ዶክተር ሰላሜነሽን ስለ ህክምናው የበለጠ እንድታነብ እንድታጠናና የመመረቂያ ስራዋን በዚሁ የህክምና አይነት ላይ እንድታተኩር አደረጋት። ከሁለት ዓመት በፊት ትምህርቷን አጠናቃ ስትመረቅም በጥቁር አንበሳ ሆስፒታል የመጀመሪያውን ዲቨሎፕመንታል ክሊኒክ እንዲጀመር አደረገች።
ህክምናን የሚማሩ ሬዚደንት ሐኪሞችን በማስመደብ ከነሱ ጋር መስራት ጀመርኩ። ለእኔም አዲስ ነገር ስለሆነ እንዴት ነው ፊልዱን ማሳድገው የሚለውን ነገር ብዙም አይዲያ አልነበረኝም እና ከሌሎች ኤክስፐርቶች እየተማርኩ ኮንሰልት እያደረግኩ እያነበብኩ እንደዛ ነው የጀመርኩት።
በህፃናት ባህሪና እድገት ዙሪያ የሚሰጠው አትኩሮት በፖሊሲ ደረጃ ድጋፍ እንዲያገኝ ለማድረግና የህክምና አገልግሎቱን በሀገር ደረጃ ለማሳደግ ዋነኛ መሳሪያው እውቀትን ከፍ ማድረግ ነው ብላ የምታምነው ዶክተር ሰላሜነሽ በአሁኑ ሰዓት በካናዳ ቶሮንቶ ዩኒቨርሲቲ ትምህርቷን እየተከታተለች ትገኛለች።
ትምህርት መማር ኃይል ነው ብዬ ነው ማስበው። እኔ ፓወር ነው ራስን የቻለ እና ያንን ፓወር ተጠቅሜ ካሪኩለሙንም ፖሊሲውም ኢንፍሉዌንስ ማድረግ እንችላለን ብዬ ነው ማስበው። ለዛ ነው በትምህርት በኩል ፖሊሲውን ኢንፍሉዌንስ ለማድረግ በትምህርቱ በኩል መምጣት አለብን በሚለው ነው ያሰብኩት።
ይህን በኢትዮጵያ መጀመሪያ የሆነውን የህክምና አገልግሎትና ከተለያዩ የኢትዮጵያ ክፍሎች ለህክምና ወደ አዲስ አበባ መጥተው ማረፊያ በማጣት ለብዙ ችግር ይጋለጡ ለነበሩ የተለያዩ ህሙማን ማረፊያ የሆነውን ጎጆ የህሙማን መጠለያ ተቋምን የመሰረተችው ዶክተር ሰላሜነሽ የአሜሪካ የውጭ ጉዳይ ሚኒስትር በየዓመቱ በሚያዘጋጀው የወጣት አፍሪካዊ መሪዎች የልምድ መለዋወጫ መድረክ ላይም ዘንድሮ ኢትዮጵያን ወክላ እንድትሳተፍ መርጧታል።
የማንዴላ ፌሎሺፕ በሁለቱም ስራዎቼ ምክንያት ያገኘሁት ፌሎሺፕ ነው። በዴቨሎፕመንታል ፔዲያትሪክስም ላይ በሰራሁት ስራና በጎጆ የህሙማን ማረፊያ ውስጥ ባለው ስራ ፌሎሺፑ የስድስት ሳምንት ፌሎሺፕ ነው። የማንዴላ ዋሽንግተን ፌሎሺፕ በራሱ ከሱ በተጨማሪ ደግሞ የፕሮፌሽናል ዴቨሎፕመንት ኤክስፒሪንስ የሚባል ደግሞ የአንድ ወር ፌሎሺፕ አለ። ሁለት እድል ነው የተሰጠኝ።
ዶክተር ሰላሜነሽ በ2007 ዓ.ም ነው የመጀመሪያ ዲግሪ የህክምና ትምህርቷን ያጠናቀቀችው። በአመቱ ደግሞ 3 ዓመት የፈጀውን የህፃናት ህክምና ትምህርት ለመማር ወደ ትምህርት ቤት ተመለሰች። ከትምህርት ቤት ውጪ በህክምና ስራው ላይ ያሳለፈቻቸው 2 አመታት አጭር ጊዜ ቢመስሉም ገዝፈው የሚታዩና በበርካቶች ህይወት ላይ ለውጥ ማምጣት የቻሉ ስራዎችን መስራት የቻለችው ዶክተር ሰላሜነሽ ወደ ህክምና ሙያ እንዴት እንደተቀላቀለች ነግራናለች።
የ8 አመት ልጅ ሆኜ ነው ሐኪም ለመሆን ፍላጎትም ያደረብኝም የወሰንኩትም። በአጠቃላይ መጀመሪያ እንዳስብ ያደረገኝ ጸጉሬን ለማሳደግ የሚከለክለኝ ህመም ነበረኝ። ጭንቅላቴ ላይ ኢንፌክሽን አይነት ነው እና በተደረገ የተሳሳተ ህክምና የባሰ ነገሮች ተባብሰው ፊቴ ወደ ሰውነቴ አካባቢ በመሰራጨት ብዙ የስቃይ ጊዜዎችን አሳልፌ ነበረ እንደ ህፃን እና በዛ ምክንያት በንዴት ነበረ መጀመሪያ እኔ ራሴ የቆዳ ሐኪም መሆንና ይሄ ነገር እንዴት እንደሚሰራ ራሴ ያሳያቸዋለሁኝ የሚል አይነት ዲስኔ ነበረኝ በልጅነቴ።
ህክምና ትምህርት ቤት ከገባች በኋላ የነበረባት የቆዳ ህመም በቀላሉ የሚድንና መድኃኒቱም የሚታወቅ መሆኑን የተረዳችው ዶክተር ሰላሜነሽ እሷ ለውጥ ልታመጣበት የምትችለው የተሻለ የህክምና አይነት መፈለግ ጀመረች።
የመጨረሻውን 3 ወር ነው የህፃናት ህክምና ክፍል ፕራክቲስ ላደርግ ገባውና በጣም ገርም ቦታ ነው የህፃናት ህክምና ክፍል ማለት ሳይንስ ፕራክቲካልም የሆነበት ቦታ ማለት አንድ ህፃን የፈለገውን ያህል ኮምፕሊኬትድ ሆኖ መጥቶ ሳይንሱ በሚለው መንገድ እና በትክክለኛው መርህ ተከትለሽ ታከምሽ ለውጥ ያመጣል፣ ይድናል። ብቻ አይደለም ፋንክሽናል የሚሆነው፣ እናት ፋንክሽናል ትሆናለች፣ አባት ፋንክሽናል ይሆናል። ምክንያቱም በዛ ህፃን ህመም ምክንያት ሁሉም ቤተሰብ ስራ ያቆማል። ችግሮች ያመጣል የህፃን ልጅ መታበብ ነው። አንድ ሰው በማከምሽ ብዙ ሰው መፈጅበት ቦታ ነው።
ዶክተር ሰላሜነሽ በወጣትነት እድሜዋ ለሰዎች የማሰብ መልካምነትንና የጀመሩትን ከግብ የማድረስ ጽናትን ከየት ተማረችው?
መልካምነት የሁላችንም በሁሉም ኢትዮጵያዊ ሰው ውስጥ የኖረና የነበረ ነገር ነው። ምክንያቱም ከእናቶቻችን ነው ሁላችንም የምንማረው እና ክፉ እናት ያለው ሰው የለም። ያው የሆኑ ሁሉም እናት ልጁን ጥሩ ቦታ ለማድረስ ለፍቶ የሚኖር መልካምነት የሚያሳየ አካፍሎ የሚኖር ነው እና እኔም ያንን የተማርኩት ከእናቴ ነው።
ዶክተር ሰላሜነሽ ጽጌ እንግዲህ እንደገለጸችው መልካምነትን ከወላጅ እናቷ በመማር ጎጆ የህሙማን መጠለያ ተቋምን በመመስረት በሺዎች ለሚቆጠሩ አቅመ ደካማ ህሙማን ድጋፍ እየሰጠች እንደምትገኝ ገልጻልናለች። እንግዳችንን እናመሰግናለን። ሙሉን በዌብሳይታችን መከታተል ትችላላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ሰላም፣ በደህና እደሩ።